ሰላም ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ አድማጮቻችን የሁድ ምሽት ግንቦት 21 2014 ዓ.ም የገብናቤ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ካሁን ሰዓት አንስቶ ይጀምራል። ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን መሰናዶውን እየመራው ቀጣዮቹ 30 ደቂቃዎች አብረን የምንቆይ ይሆናል። ለዛሬም እንደተለመደ ሁሉ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ያላችሁት ምርጦቹን ደግመን ዘንላችኋል። አሁን ተምሹ ዘንድ በአክብሮት እንጋብዛለን። ለምሽቱ ቀዳሚ ያደረግነው በሳምንት ውስጥ ከወደ ድሬዳዋ የደረሰንን የጥበብ መሰናዶ ነው። እንግዳችን ኑር አንዋር ትባላለች። የ20 ዓመት ወጣት ነች። ከልጅነቷ ጀምሮ ባዳበረችው የስዕል ተሰጥኦ ዓለም አቀፍ የታዳጊዎችን ውድድር እስከማሸነፍ ደርሳለች። በቅርቡም በድሬዳዋ አሊያንስ ኢትዮ ፍራንሴስ የመጀመሪያ የሆነውን የስዕል ኤግዚቢሽን አዘጋጅታለች። አዲስ ቸኮል ከሰሞኑ አነጋግሯት ነበር፣ ቀጥሎ ይደመጣል።
ስሜ ኑር አንዋር ይባላል። እዚህ ድሬዳዋ ልጅ ነኝ። እኔ ወደ ስዕል የገባሁበት መንገድ በልጅነቴ ነው። ማለቴ ልጅ እያለሁ ነው። ትምህርት ቤት ውስጥ ባለው ላይፍ ነው ስዕል የጀመርኩት። አራተኛ ክላስ፣ ሶስተኛ ክላስ፣ በቃ በልጅነቴ ነው። አራተኛ ክላስ ነው ግን በደንብ ማለቴ በደንብ የገባሁበት አርት ውስጥ አራተኛ ክላስ ላይ ነው። ትምህርት ቤት ውስጥ ውድድር ነበረ፣ የልጆች ተወዳድሬ ከቦርሳ ላይ ነበር የሳልኩት። ከዛ ሶስተኛ ስወጣ ከዛን ጊዜ በኋላ በቃ ሞራሌ መጥቶ ከዛም በኋላ ነው ስዕል የጀመርኩት። ድሮ ገና ስዕል እንደጀመርኩኝ ስቶፕ እያረኩ ነበር ከቲቪ ላይ የምስለው አሻንጉሊቶችን፣ እነዚህ ሚኪ ማውስ ምናምን የሚባሉትን። ከዛ ነው በቃ በስኬች በስራስ የጀመርኩት። ከዛ ወደ ከአራተኛ ክላስ ጀምሮ ውድድር ወዳደር ነበረ፣ ኢንተርናሽናል ውድድሮች ይሸነፍ ነበረ። ብዙ ጊዜ ተወዳድር ያለው ወደ አራቴ ምናምን ይሆናል ተወዳድሬ የተሸነፍኩት እና ዘጠነኛ ክላስ ላይ 16 ዓመቴ ነበረ። ቼክ ሪፐብሊክ ኤምባሲ ነው የሸለመው፣ ኢንተርናሽናል ነው እሱ ነው ያዘጋጀው። ፌል እነሱ ራሳቸው ናቸው በየአመቱ ውድድር ያደርጋሉ፣ ኢንተርናሽናል ውድድር አለ። ከዛ በቃ ብዙ ጊዜ ተሸንፌ ነበረ። ዘጠነኛ ክላስ ላይ በቃ የመጨረሻ እድሜ ነበረ። ብዙ ጊዜ እንዲያውም አላሸንፍም አስበዋል። ብዙ ጊዜ ተሸንፈ ግን ጊቭ አፕ አላረኩም። ብዙ ጊዜ ሞካከር ነበረ። ከዛ በቃ እስቲ የመጨረሻ እድል ልሞክር። እድሜ ገደብ ነበረው፣ ከአራት አመት እስከ 16 አመት ነበረ የሚቻለው እና 16 አመት ነበር የዛን ጊዜ። በቃ ሳልኩኝና ቾክ ምናምን አንሶኝ ነበረ፣ ከለሮች ምናምን ብዙ ነገር አንሶኝ ነበረ። በቃ እየተጠቀምኩ ምናምን እንዳስቀመጥኩት ታናሽ እህቴ መታ ቀደደችው። ስሉ የሳልኩትን ስል ታናሽ እህቴ መታ ቀደደችው። ከዛ በቃ ይሄ በቃ አያልፍም ጭራሽ። በቃ የተቀደደ ስል በቃ ማቅረብ የነበረብኝ እስከ ማለት እንደ ነገ ነበረ የመጨረሻ ነገ ግዴታ ማቅረብ አለብሽ የመጨረሻ ቀን ነው ብሎኝ ነበር አስተማሪ። በቃ ዝም ብዬ ለጥፌ ነው የላኩት። ያ የተቀደደ ስል ነው በፕላስተር ለጥፌ በቃ እሱ ነው በቃ ያሸነፋለን ብዬ አልገመትኩም። ምንም ያሰብኩት ነገር አልነበረም። የተቀደደ ስል ነው ያሸነፈው። ያ ለኔ በቃ ምንም በቃ አንድ ነገር መስራት ከፈለክ ትደርሳለህ፣ አንድ ቀን ትደርሳለህ። ከዛን ጊዜ በኋላ ነው በቃ ውስጤ አርት የሚባል ነገር ውስጤ የቀረው። ከዛን በኋላ ነው በቃ የተነሳሁት።
ባዘጋጀችው ኤግዚቢሽን ላይ ከጠበቀችው በላይ በርካታ ታዳሚዎች እንዳገኘች የምትናገረው ኑር ከጎብኚዎች ያገኘችው ግብረ መልስም የሚያበረታታ ነበር ትላለች።
ኮሮና ጊዜም ሲዘጋ ሰራ ነበረ፣ አስተኛ ክላስ እንደተፈተኩም ሰራ ነበረ። 12ም በቃ እየሰራውኝ ያጠረ ብዙ ጊዜ የሰራቸውን ስሮች ነው አንድ ላይ አርግቼ አሁን ጥሩ ጊዜ ስላገኘው ትምህርት ምንም ሲለ ለኤግዚቢሽን ይጠቅመኛል ብዬ ኤግዚቢሽን ማቅረብ አለብኝ ድሬዳዋ ውስጥ ብዬ አስቤ ኤግዚቢሽን ያቀረብኩት 40 ስዕሎች ናቸው ያቀረብኳቸው ኤግዚቢሽኑ ላይ።
ለኤግዚቢሽን ካቀረበቻቸው 40 ስዕሎች ባሻገር በርካታ ስዕሎች እንደሳለች የምትናገረው ኑር ከግምቷ በላይ በሆነ ዋጋ ድሬዳዋና ከድሬዳዋ ውጭ ያሉ አድናቂዎቿ ስዕሏን እንደሚገዟ ትናገራለች።
አጠቃላይ ግን እስከዛሬ በጣም ብዙ ስዕል ስያለሁ። ማለቴ የሸጥኩትም አለ፣ አንዳንዴ እሰራለሁ፣ አንዳንዴ ስራው እንትኑ በሸራ ላይ እየሰራሁኝ እሸጥ ነበረ።
ለማን ነው የምትሸጥ?
ማለቴ ለአንዳንድ ሰዎች በት አዎ፣ ግለሰቦች ያውቃሉ። ኦልሬዲ ጉግል ላይ ለኑር አንዋር ብለህ ብትገባ ታገኘዋለህ። በእንትን አለኝ ኢንስታግራም ላይ እና ቴሌግራም ላይ ቻናሎች አለኝ። በሱ ላይ እያዩ ነው የሚያዝኝ በብዛት።
ከድሬዳዋ ነው ከድሬዳዋ?
ከድሬዳዋ ውጭም የገዙም አለው።
ቤተሰቦቿ የስዕል ዝንባሌዋን እንደሚደግፉ ትናገራለች። እሷን በትምህርት ውጤቷ እንደማታሳፍራቸውና ስዕሉንና ትምህርቱን አጣጥማ እንደምታስጌድ ገልጻልናለች። ስዕል ዝንባሌዋ ብቻ ሳይሆን የረፍት ጊዜ ማሳለፊያ ጭምር ነው ትላለች። ምንም እንኳን የስዕል ህይወቷ ከልጅነቷ ጀምሮ የጀመረ ቢሆንም ትልቁ ዋጋ የምትሰጠውና ስዕልን ይበልጥ እንድታጠብቀው ያደረጋት ግን በ16 ዓመቷ የቼክ ሪፐብሊክ በታዳጊዎች የስዕል ውድድር ላይ ከዓለም አንደኛ ነሽ ብሎ የምትማርበት ትምህርት ቤት ድረስ አምባሳደሩ መጥቶ ከሽልማት በኋላ እንደሆነ ትናገራለች።
ያገኘው ሰርቲፊኬት ነው። በ 2018 ላይ ነበር ውድድሩ። 2019 ላይ መጥቶ ነው እስከ ትምህርት ቤት የሸለሙኝ። ይሄ ሰርቲፊኬቱ ነው። ያው የቼክ ሪፐብሊክ ነው። እና ሶስት ሚኒስተሮች ነው የሸለሙት። እዚ ድረስ መጥቶ ነው የሸለሙኝ። እስከ ድሬዳዋ ድረስ መጥቶ ነው የሸለሙኝ። ያ ለኔ ትልቅ ሞራል ነው ማለት። እዚ ድረስ መምጣታቸውና ለኔ መሸለማቸው ትልቅ ደረጃ እንድደርስ አድርገውኛል ማለት። ሞራል ሰጥተውኛል። ሞራል አፕሪሺየት አድርገውኛል። ትልቅ ደረጃ ደርሻለሽ ቀጥ ብሎ አበረታቶኛል። ይሄ እነሱ ጋዜጣ ላይ ነው። እዚ ላይ ብዙ ሀገር ነው የተወዳደረው። 83 ሀገሮች ነው የተወዳደሩት። ከኔ ጋር ስዕሎች አጠቃላይ የተወዳደሩት 25000 ስዕሎች ናቸው። ከዛ መሃል ነው ያሸነፍኩት። ከኢትዮጵያ ተወዳድሬ አንደኛ ነው የወጣሁት። ከዛ ኢትዮጵያን ወክዬ ከአፍሪካ ጋርም እንደዛው አንደኛ ኢትዮጵያ፣ ሁለተኛ ኢጂፕት፣ ሶስተኛ ሞሮኮ፣ አራተኛ ሳውዝ አፍሪካ። ከዛ አህጉሩን ወክለን አፍሪካን፣ ዩሮፒያን፣ ኤዥያን እንደዛው ወክለን ቶፕ የተማሩት ስዕሎች እዚህ ላይ ተቀምጠዋል። አዎ በዚህ ነው ያሸነፍኩት። አዎ እዚህ ጋር ይሄ መልእክት ኤር ፖሊሽ እና ወተር ፖሊሽ ነው። የፋብሪካ ጭሱ ጋራውን እንደሚያደርቀው ፍሳሹ ደግሞ እንስሳቶችንና እጽዋቶችን እንደሚጎዳ ነው ይሄን የሳልኩት። እና ሰውየው እዚህ አዝኗል። የሚበላው አጥቷል። አሳዎቹ ሞቶ እንድንከላከል ነው በቃ ኤር ፖሊሽ እና ወተር ፖሊሽ እንድንከላከል ነው ይሄን አካባቢን ያለው ዙሪያችን ህይወት ያላቸው ነገሮችም ሆነ እጽዋቶችን እንደሚጎዳ ነው እዚህ ጋር መግለጽ የፈለኩት።
ኑር ዘመናዊ ስዕል ትምህርት አልወሰደችም። ከታዋቂ ሰዓሊያን ጋር የተገናኘችበት አጋጣሚም አልተፈጠረላትም። ሆኖም ይሄ ሁሉ ወደፊት እንደምታሳካው ታስባለች። አሁን የምትስላቸውን ስዕሎች ፍሬም የሚሆኑ ጣውላዎችን ቆርጣ የምታዘጋጀው፣ አቡጀዴ የምትወጥረውና ቀለም የምትቀባው ራሷ ነች። ስዕሎችን ከመሸጥ ባሻገር በትምህርት ቤትና መናፈሻ ግድግዳዎች ላይ እየተከፈላት ስዕሎችን ትስላለች። ያላትን የስዕል እውቀትም ተመሳሳይ ዝንባሌ ካላት ጓደኛዋ ጋር በመሆን ለታዳጊዎች በስልጠና አካፍላለች። ወደፊት በሙያው አርክቴክት መሆን የምትመኝ ሲሆን ስዕልንም በትምህርቷ ልታግዘው ታልማለች። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። በእሁድ ምሽታችን በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ያላቸውን መራርጠን ይዘንላችኋል። አብራችሁን ታመሹ ዘንድ በአክብሮት እየጋበዝኩኝ ቀጣዩን ዘገባ አስተዋውቃለሁ። ሃምሊን ፊስቱላ ሆስፒታል በፊስቱላ የተጎዱ ታካሚዎች አገግመው ህይወታቸውን ለመምራት እንዲያስችላቸው ከ20 ዓመት በፊት የተገነባ የደስታ መንደር አካባቢው በአረንጓዴነት በማልማት ስነ ምህዳሩን በመጠበቅና ለህብረተሰቡ አገልግሎት ሲሰጥ የቆየበት ዘመን ግምት ውስጥ በማስገባት በአዲስ አበባ አስተዳደር በቅርስነት ለመመዝገብ በሂደት ላይ ይገኛል። የሆስፒታሉ ዋና ስራ አስፈጻሚ አቶ ተስፋዬ ማሞ ከአሜሪካ ድምጽ ጋር ባደረጉት ቆይታ የፊስቱላ ተጠቂዎች በአካላቸው ላይ ከሚደርሰው ጉዳት በተጨማሪም ከሚያጋጥማቸው የአእምሮ ጭንቀትና መገለል እንዲያገግሙ የተቋሙ አረንጓዴ መሆን እንደሚያግዛቸው ተናግሯል። አካባቢ ጥበቃና ጤናን የተመለከተውን የስምኞሽ የቆየ ዘገባ ቀጥሎ ይቀርባል።
ዶክተር ካትሪን ሃምሊን እና ባለቤታቸው ዶክተር ሪጅ ሃምሊን ከ60 ዓመት በፊት ወደ ኢትዮጵያ ሲመጡ በቀድሞው ልዕልተ ፀሐይ ሆስፒታል የአዋላጅ ነርሶች ኮሌጅ ለማቋቋም ነበር። ሆኖም በርካታ ወጣት ልጃገረድ ሴቶች በፊስቱላ በሽታ ተጠቅተው ሲያዩ ልባቸው በመነካቱ መርዳት አለብን በሚል የፊስቱላ ቀዶ ጥገና ለብቻ ነጥለው መስራት ጀመሩ። የታካሚዎች ቁጥር ግን ሆስፒታሉ ከሚችለው አቅም በላይ በመሆኑ እንደ አውሮፓውያን አቆጣጠር በ1974 የአዲስ አበባ ፊስቱላ ሆስፒታልን መሰረቱ። የሃምሊን እንክብካቤ በመባል የሚታወቀው የሕክምና አሰጣጥ ልጃገረዶችና ሴቶች ከፊስቱላ በሽታ ታክመው ሽንትን ካለመቆጣጠር ችግር እንዲድኑ ማድረግ ብቻ ሳይሆን ተያይዘው ከሚመጡ እንደ ጭንቀት፣ ተስፋ መቁረጥና የመገለል ስሜት እንዲያገግሙ ማድረግንም እንደሚያካትት የሆስፒታሉ ዋና ስራ አስፈጻሚ አቶ ተስፋዬ ማሞ ገልጸውልናል።
እኛ ጋር በሚመጡት ፔሽንቶቻችን ያየነው ምንድነው? አብዛኞቹ ትዳራቸው ይፈርሳል። ሁለተኛ ልጃቸውን አጥተዋል። ሶስተኛ ከሚወዷቸው የሚወዷቸው ቤተሰብ አባላት ያገሏቸዋል። ለምሳሌ በከፍት ማደሪያ ጋጣ ውስጥ እዛ እንዲተኙ ተደርገው እዛ እንዲኖሩ ተደርገው በቀን አንድ ጊዜ ምግብ እየተጣለላቸው የሚኖሩ እንደዛ አይነት ስቶሪ ገጥሞናል እኛ ማለት ነው። በዚህ ሁሉ ውስጥ አልፋ የምትመጣ ሴት በከፍተኛ ሁኔታ አእምሮዋ ተጎድቶ ተስፋ ቆርጣ ነገር ሁሉ ጨልሞባት እና አንዳንዶቹ ራሳቸውም እንደነገሩን ራሳቸውን እንኳን ለማጥፋት የሚፈልጉበት ሁኔታ ውስጥ ሆኖ ነው የሚመጡት ማለት ነው።
ወደ ሀምሊን ፌስቱላ ሆስፒታል የሚመጡ ታካሚዎች ከአካላቸው እኩል የአእምሮ ጤናቸው እንዲስተካከልና በራስ መተማመናቸው እንዲመለስ ታዲያ ደስታ መንደር ተመሰረተ። ከአዲስ አበባ 17 ኪሎ ሜትር ወጣ ብሎ ቡራዩ ወይም በቀድሞ አጠራሩ ታጠቅ አካባቢ የተመሰረተው ይህ መንደር ከጤና እንክብካቤ ባሻገር ተከታታይ የባለሙያ ምክር፣ መሰረታዊ ትምህርትና የሙያ ስልጠናም ይሰጣል።
ዴሪ ፋርም ወይም ደግሞ የላም ወተቶችን በመጠቀም ወተት ማምረት መቻል፣ ዶሮ እርባታ እናሰለጥናቸዋለን። እንዲሁም ደግሞ የእርሻ ስራ እናሰለጥናቸዋለን። የተለያዩ አትክልቶችን፣ ፍራፍሬዎችን እንዴት ማምረት እንደሚችሉ እናሳያለን። ይሄ ሁሉ በነገራችን ላይ ደስታ መንደር ነው ያለው እና ንብ እርባታ አለ እና ሌሎችን በርካታ የሆኑ ስልጠናዎች የሚያገኙበት ቦታ ነው ማለት ነው።
እንግዲህ መንደሩ ከ20 ዓመት በፊት ሲመሰረት በዛን ጊዜ እንግዲህ የአየር ንብረት ለውጥ ይሄ የአየር ንብረት ጉዳት የምንለው ገና ጽንሰ ሐሳቡ እንኳን እንዳሁኑ በደንብ የማይንሸራሸርበት ጊዜ ነበር። ግን መንደሩ ሲመሰረት አካባቢውን በማልማት ተፈጥሯዊ ስነ ምህዳሩን በጠበቀ መልኩ መሰረት ተደርጎ ነው እና በዛን ጊዜ ይሄ እንዲሆን አካባቢ ጥበቃ ላይ ፎከስ ያደረገው ስራ የማን ሐሳብ ነበር?
እነዚህ ፔሸንቶች ሲመጡ ከገጠር ስለሆነ የሚመጡት ገጠር የነበሩበት ቦታ ዛፎች ነበሩ፣ አበቦች አሉ፣ ሳር አለ፣ በጣም ደስ የሚል ከባባዊ ሁኔታ ነው ያለው እና አንደኛ ቤተኝነት እንዲሰማቸው ሲመጡ በቃ ከተማ ሲመጡ እንዳይፈሩ ሂሊንግ ፕሮሰሱ ኮምፕሊት እንዲሆን ጥሩ ኢንቫይሮንመንት መፍጠር አለብን ብለው ይህንን ዶክተር ሀሜን በእውነት ያመጡት ሀሳብ ነው። ሁለተኛ ራሱ ቤቶቹን እዚህ አዲስ አበባ ፊስቱላ ሆስፒታል ያሉትንም ቤቶቻችንን እንዲሁም ደግሞ ደስታ መንደር ያሉትን እንዲሄደሽ ብታያቸው ጎጆ ቤት የሚመስሉ ናቸው፣ ቅርጻቸው ማለት ነው። እና ይህም ሆን ተብሎ የተደረገ ነው። ለምንድን ነው ሲመጡ ልክ ያንን ገጠር የነበሩበትን ሁኔታ ሚሚክ እንዲያደርግ እንዲመስል ተደርጎ የተሰራ ነው። በዚህም ግቢ ሆነ በደስታ መንደር በጣም በርካታ ዛፎችና አበቦች አሉ። በጣም የሚያምር ሳር አለ።
የደስታ መንደር ላይ ሰው ሰራሽ ሐይቅም እንዲኖረው ተደርጎ ነበር?
አዎ፣ ሰው ሰራሽ ሐይቆችም አሉ። በነገራችን ላይ እዛ ሐይቆች አሁን ሄደሽ ብታይ ዳክዬዎች ይሰበሰባሉ። አሳም ራሱ ዴቨሎፕ ማለት ጀምረናል ማለት ነው እዛ። በዚህ ሰው ሰራሽ ሐይቅ አለ። በጣም የሚያምር ነው የተፈጥሮ ከባቢው አየር። እኛ ዛፍ በነገራችን ላይ ለአካባቢው አደጋ ሲሆን ወይም ለመውደቅ ሲደርስ ካልሆነ በስተቀር ዛፍ አንቆርጥም። በየአመቱ ደግሞ ለረዥም ጊዜ የቆየ በየአመቱ የሚደረግ አሁን በቅርብ ጊዜ በኢትዮጵያ ውስጥ ከሶስት አራት አመት ወዲህ ዛፍ የመትከል አዲስ ባህል እየተፈጠረ ነው። ነገር ግን እኛ ከዛ በፊት በየአመቱ ዛፍ እንተክላለን። ደስታ መንደር ማለት ነው። ዋንዛ አለን፣ ወይራ አለ፣ ዝግባ አለ፣ ባህር ዛፎች አሉን፣ ኮተን ትሪ አለን፣ ቁልቋል ዛፍ ትልቁ አለን፣ ግራቪሊያ አለን፣ ጃካራንዳ አለ፣ የሾላ ዛፍ አለ፣ ኮሶ አለ፣ ጥቁር እንጨት አለ። ከዚህ በላይ በጣም ብዙ አይነት ዛፎች አሉ።
ስነ ምህዳሩን የጠበቀ መሆኑ፣ አረንጓዴነትን የሚያበረታታ መሆኑ በተለይ ከፊስቱላ በሽታ ለሚያገግሙ ታካሚዎቻችሁ ምን አይነት ስሜት ይፈጥራል?
በጣም የሚገርም ነው። ብዙዎቹ እዚህ ከመጡ በኋላ ለመመለስ ሁሉ የሚቸገሩ አሉ። ምክንያቱም የተሟላ አገልግሎት ነው እዚህ የሚሰጣቸው። በጣም ጥሩ ሕክምና ይሰጣቸዋል። ጥሩ የሆነ ንጹህ ልብስ ለብሳሉ። ጥሩ የሆነ መኝታ ላይ ይተኛሉ። በጣም የተመጣጠነ በጥናት ላይ የተመሰረተ ምግብ ይበላሉ። በጣም ጥሩ መልክ ይኖራቸዋል። ደስተኛ ይሆናሉ። ቅድም እንዳልኩሽ የአእምሮ ህክምናም ሳይኮሶሻል ሰፖርትም ስለምንሰጥ ሙሉ ጤንነታቸው ነው ሪስቶር የሚያደርገው እና ለመመለስ የሚቸገሩበት ጊዜ አለ። ሌላው ያው ኢንቫይሮንመንቱ ደግሞ በዛፍና በአበቦች በሳር ብትመጪ፣ አሁን ለምሳሌ እዛ ሳር ላይ ተኝተው ታገኛቸዋለሽ።
ከታካሚዎቹ ባሻገር ደግሞ ምናልባት ለአካባቢው ማህበረሰብስ አስተዋጽኦ አድርጓል?
በትክክል በነገራችን ላይ በርካታ የዱር አራዊት አሉ። የደስታ መንደር ጅብ ለምሳሌ አለ፣ ድኩላ አለች፣ ሌሎችም በርካታ አራዊቶች አሉ። ጸጥ በሚልበት ሰዓት ሲወጡ እናያለን። ስለዚህ ያ ግቢ በከፍተኛ ሁኔታ አካባቢው የተጠበቀ ስለሆነ የከተማውና የመኖሪያ ቤት መስፋፋት ወደኛ አልመጣም ማለት ነው። አካባቢውን እየጠበቅን መስፋፋትና የጫካውን መመንጠር ተከላክለናል ማለት ይቻላል።
የአየር ንብረት ለውጥን ለመግታት በሚደረገው ጥረት ውስጥ እያደረጋችሁትን ያለውን አስተዋጽኦ እንዴት ታዩታላችሁ? እንዳሉኝ በቅርስነት ለመመዝገብም ጥያቄ እስከ ማስጠየቅ የደረሰ ስራ ነው እና የምትሰሩት።
እንደሚታወቀው ክላይሜት ቼንጅ የሚባለው ነገር እውነት ነው። የዓለም ሙቀት መጨመር እና ይሄ ካርበን ኢሚሽን የመጨመር እና አጠቃላይ ያለውን ስነ ምህዳር በዓለም ደረጃ የሚጎዳ ነገር እንዳለ ይታወቃል። አሁን ሙሉ ለሙሉ የምንጠቀመውን ኃይል ከታዳሽ ኃይል ለማግኘት በተለይ ደግሞ ከሶላር ፓወር ለማግኘት ኦልሬዲ እየተነጋገርን ነው ማለት ነው። የውሃ አጠቃቀማችንን በጣም ለማሻሻል እንሰራለን ብለናል። በዚህ ሰስቴናቢሊቲ ፕሮግራም ሙሉ ለሙሉ በውሃ ራሳችንን ለመቻል እና ሰስቴናብል የሆነ ኢንቫይሮንመንት ለመፍጠር ይሄን እንቀዳለን ማለት ነው። ሰዎች ሙሉ ፈውስ እንዲያገኙ፣ በነገራችን ላይ ሰዎች ብቻ ሳይሆን ቢመጡ እንግዶችም ደስ ብሏቸው ረክተው ግቢ ውስጥ ቁጭ ብለው በጣም ታድሰው ነው የሚሄዱት። ይመጣ ማንኛውም ጎብኚ ማለት ነው።
አቶ ተስፋዬ በጣም ነው የማመሰግነው። ሀምሊን ፊስቱላ ሆስፒታል ለሆስፒታሉ ተገልጋዮች ብቻ ሳይሆን ለአጠቃላይ ማህበረሰቡ ምሳሌ የሚሆን አካባቢን ስነ ምህዳር በመጠበቅ ለህብረተሰቡ ትልቅ አስተዋጽኦ የሚያደርግ ስራ እየሰራችሁ ነው። ዛሬ ከኛ ጋር ቆይታ ስላደረጉ በጣም እናመሰግናለን።
እኔም ስለጋበዝሽኝ አመሰግናለሁ። እግዚአብሔር ይስጥልኝ።
የኢትዮጵያ ሴቶች በኃይል ዘርፍ ትስስር የተባለ ተቋም ሴቶች ባልበረከቱበት የኃይል ምህንድስና ስርጭት ትስስርና ውሳኔ ሰጭነት ዘርፍ ለውጥ ለማምጣት የተቋቋመ ድርጅት ነው። ከ200 በላይ አባላት ያሉት ተቋሙ ባለሙያዎችን ከማስተሳሰር አልፎ ወጣት ሴቶች በዘርፍ ውስጥ እንዲሳካላቸው የሚደግፉ መርሃ ግብሮችንም ዘርግቷል። ስለ መርሃ ግብሮቹና ተጨማሪ ጉዳዮች ለማወቅ የተቋሙ ኃላፊ ወደሆነችው ፍላጎት ተስፋዬ ሀብታሙ ስዩም በዚህ ሳምንት በመደወል አግኝቷት ነበር። በኃይል ዘርፍ ውስጥ ለበርካታ አመታት በመሃንዲስነት የሰራችው ፍላጎት ተቋሙን ለመመስረት የገፏትን ምክንያቶች ቀድማ በማስረዳት ይጀምራል።
እንደምናውቀው በሀገራችን በጣም ያው ኤነርጂ አቅርቦት እጥረት በብዛት አለ እና እዛ ላይ ደግሞ በብዛት ተጠቃሚዎች ውስጥ ሴቶች ነን። ከዛ በተጨማሪ ደግሞ እንግዲህ እኔም እንዲሁም አብሮ ይህንን ማህበር ያቋቋምን ሴቶች በሰራንባቸው ጊዜያቶች ውስጥ የተገነዘብነው ያየነው ክፍተት ነበረ። እሱም ደግሞ በዚህ ዘርፍ ላይ ሴቶች እንደ ተጠቃሚነታችን ያህል በሙያው ላይ ያለን ተሳትፎ አነስተኛ ነው የሚል ሁላችንም የጋራ ኤክስፒሪየንስ ነበረን ማለት ነው። ስለዚህ አብረን ብንሆን፣ በጋራ የምንመካከርበትን መድረክ ብናዘጋጅ፣ እርስ በርስ የተለያዩ እድሎችን ሼር የምናደርግበትን መድረክ ብናዘጋጅ የበለጠ ሴቶችን ተጠቃሚ የሚያደርጉ የሚለውን ግብዓት ከመስጠት አንጻር፣ እዛ ላይ ደግሞ ሮል ከመጫወት አንጻር ኃላፊነታችንን ልንወጣ እንችላለን ብለን በማሰብ ነው ይህንን ማህበር ያቋቋም ነው ማለት ነው።
ምናልባት በእናንተ እይታ የራሳችሁን ጥናትም አድርጋችሁበት የራሳችሁን ምልከት አድርጋችሁበት ሊሆን ይችላል፣ ሴቶች በዘርፉ ውስጥ ያን ያክል ተሳታፊ ያልሆኑበት ምክንያት ምንድን ነው? እንደ ተጠቃሚነታቸው በተለይ በአመራርና በተለያዩ የውሳኔ ሰጪ ኃላፊነቶች ላይ ያልተበራከቱበት ምክንያት ምንድን ነው ብላችሁ አገኛችሁት?
በእኛ ኤክስፒሪየንስ ነው። እንደገና ደግሞ የተለያዩ ጥናቶች አሉ። በእርግጥ ስፔሲፊካሊ ኢትዮጵያ ውስጥ የተወሰኑ ናቸው በዚህ ጥናት የተደረጉት፣ ግን ከሌላም አገራት ካየነው በመነሳት ነው። ሁለት አይነት ነገር አለ ብለን እናስባለን እኛ፣ ውስጣዊ ችግርና ውጫዊ ችግር እንላቸዋለን። ምንድን ነው ውስጣዊ የምንለው? ሴቷ ራሷ ልክ እንደዚህ አይነት ዘርፍ ላይ ብዙ ጊዜ ኤነርጂ ዘርፍ ተመሳሳይ እንደዚህ ኢንጂነሪንግ አይነት ዘርፎች የሚታሰቡት የሆነ ወንዳዊ ስራዎች ናቸው ተብሎ የሚታሰብ ነገር አለ። ስለዚህ ሴቷ ራሷ እነዚህ ዘርፍ ውስጥ ራሷን ላለማስገባት ወይ ኢቨን ከገባን በኋላ ራሱ ቀጥሎ ላለመሄድ እኔ አልችለውም፣ ይሄኛው ለነከሌ የተወሰነ ዘርፍ ነው ብሎ የማሰብ ችግር አለ። ሌላኛው ደግሞ ጫዊ የምንለው ተግዳሮት ነው። እሱም ደግሞ ራሱ ሶሳይቲ ነው በእንግሊዝኛ ስቴሪዮታይፕ የሚባል ይሄኛው ጀንደር ስቴሪዮታይፕ እዚህ ውስጥ ሴቶች ናቸው መስራት ያለባቸው ታብሎ ስለሚታሰብ ማህበረሰቡ ራሱ እንዴ አንቺ ምን ትሰሪያለሽ? እንደዚህ አይነት ፖል ላይ አንቺ ተንጠልጥለሽ ልትሰሪ ነው እንዴ? እንደዚህ አይነት ከባድ የሆኑ ቦታዎች ላይ ሄደሽ ልትሰሪ ነው እንዴ? ይሄማ ላንቺ አይሆንም፣ ለተለያዩ ችግሮች ትጋለጫለሽ የሚል የማህበረሰብ አስተሳሰብ ስላለ ሴቷን አያበረታታትም። አይ በቃ ይሄ ለነከሌ የተሰጠ ዘርፍ ነው ተብሎ ስለሚታሰብ ሴቶችን አያበረታታም። ስለዚህ በእነዚህ ሁለቱ ውስጣዊና ውጫዊ በምንላቸው ተግዳሮቶች የተነሳ ሴቶች ቢሄዱም ራሱ የሆነ ያህል ደርሰው እንኳን ገብተውበት እንኳን ያቋርጣሉ። ትንሽ ቻሌንጅ ሲያጋጥማቸው ድሮም እኮ ይህን ዘርፍ ለእኔ አይሆንም ብለው የማቋረጥ ነገር፣ ገፍቶ ያለመሄድ ነገር ይታያል ማለት ነው። በተለይ ደግሞ ሴቶች የቤተሰብ ኃላፊነት ይመጣል፣ ልጆች ይመጣል፣ ማህበረሰባዊ ኃላፊነቶችን የመቀበል ነገር ይኖራል እና በዛ ሰዓት አይ ይህንን ማድረግ አልችልም፣ ከባድ ስለሆነ ማድረግ አልችልም ብሎ ወደዚህኛው ነገር ላይ ብቻ ማተኮር፣ ያኛውን ግን አብሮ ማስኬድ አለመቻል። ይሄ ደግሞ እኛ የምናስበው የእውነት ስራው ከብዶን ሳይሆን ግን ሰው የሚሰጠን አመለካከት፣ ለራሳችንም የምንሰጠው አመለካከት የሆነ ልክ ስላለው ባውንድሪ ስላለው ነው ብለን ነው የምናስበው ማለት ነው።
እንደዚህ ያለውን ችግር ለመቅረፍ ይመስለኛል የተለያዩ መርሃ ግብሮችን በመንደፍ እየተንቀሳቀሳችሁ እንደሆነ ሰምቻለሁ። ስለተወሰኑት ለአድማጮች ብትነግሪኝ።
ቅድም እንዳልኩት እንግዲህ ሁለቱን ሜጀር ቻሌንጆች ነው ተግዳሮቶች ነው እንግዲህ ለመቅረፍ የምናስበው። የመጀመሪያው ውስጣዊውን አልችልም የሚለውን ነገር ለመቅረፍ ከምናስባቸው ፕሮግራሞች መካከል አንዱ እርስ በርስ የጋራ የትስስር መድረኮችን መፍጠር ነው። በነዛ ሰዓት ምንድን ነው የምናደርገው? የተለያዩ አርአያ የሆኑ በዘርፉ ላይ አርአያ የሆኑ ሴቶች የሄዱበት የገፉበት ሴቶች ሮል ሞዴል መሆን የሚችሉትን ሰዎች እናመጣና በእነዚህ አይነት መርሃ ግብሮቻችን ላይ ኤክስፒሪየንሳቸውን ሼር እንዲያደርጉ እናደርጋለን። አሀ እኔም ለካ እችለዋለሁ፣ እነ ከሌ ከቻሉት እኔም እችለዋለሁ የሚል አይነት አስተሳሰብ እንዲኖራቸው ያደርጋል። ሌላው ደግሞ የተለያየ አይነት ስልጠናዎችን እናዘጋጃለን። ምሳሌ ሳይቶች ላይ መሄድ ሊሆን ይችላል፣ የተሰሩ ፕሮጀክቶችን ሄዶ ማየት ሊሆን ይችላል፣ ወይ ደግሞ ቴክኒካል የሆኑ ነገሮች ላይ ትሬኒንግ መስጠት ኤነርጂ ዘርፉ ላይ ማለት ነው። አንድ ሰው በነገራችን ላይ የእኛ ሜምበር በሚሆን ሰዓት የምናደርገው ራሳቸውን ካስተዋወቁ በኋላ ፍላጎታቸውን ይነግሩናል። ምንድነው የምትፈልጉት ከዚህ ማህበር ምንድነው የምትፈልጉት? በዛ በሞሉት መሰረት ቶፒኮችን እየመረጥን ትሬኒንጎች እናዘጋጃለን፣ የተለያዩ ትሬኒንጎች። ስለዚህ ይሄ ሴቷን ኢምፓወር ያደርጋታል ማለት ነው። የበለጠ በዘርፉ ላይ እውቀት እንድታገኝ፣ ኤክስፖዠሮች እንዲመጣ፣ የተለያዩ ቦታዎች ላይ ሄዳ ስታይ ኦኬ ይሄ ነው ለካ፣ ስለዚህ መስራት እችላለሁ የሚለውን አስተሳሰብ እንዲኖር እናደርጋለን ማለት ነው። ሌላኛው ደግሞ ቅድም ያልኩት ኤክስተርናል የሆነውን ቻሌንጅ ደግሞ ለመቅረፍ አንድ ምን እናደርጋለን በዚህ ዘርፍ ላይ ያሉትን ሴቶች ስቶሪያቸውን እንዲነግሩ ፕሮፋይላቸውን እዛ ስራ ላይ ያላቸውን ነገር የሰሩትን ነገር እንዲነግሩ። በእኛ ማህበር ውስጥ ቪዚቢሊቲ የሚባል አንድ ፕሮግራም አለ። ሴቶች ቪዚብል እንዲሆኑ በተለያዩ ሶሻል ሚዲያዎች ተጠቅመን በዘርፉ ላይ ያሉ ሴቶችን እንዲተዋወቁ፣ ከሴክተሩ ጋር እንዲተዋወቁ፣ ሴክተሩ ላይ ያሉ ሰዎች እንዲያውቋቸው። ሌላው አሁን በቅርብ የጀመርነው አንድ ፕሮግራም አለ። በተለይ እዚህ ዘርፍ ላይ ያሉ ቢዝነሱ ላይ የተሰማሩ ሴቶች ወይ ኤነርጂ ላይ ስፔሲፊካሊ የቢዝነስ አይዲያ ያላቸውን ኢንኩቤት የማድረግ በዛ ውስጥ አድርገን እውን ኢንኩቤሽን ፕሮግራም ይባላል። እዛ ውስጥ ገብተው ቢዝነስ አይዲያቸውን ዴቨሎፕ እንዲያደርጉት እንዲሁም ደግሞ ሌሎች ያው ገንዘብ የሚያቀርቡ ሊሰጧቸው የሚችሉ ከኢንቨስተሮች ጋር በመገናኘት ከተለያዩ ግራንቶች ጋር በመገናኘት ቢዝነስ አይዲያቸውን ዲቨሎፕ እንዲያደርጉት ደግሞ የጀመርነው አዲስ ኢኒሽቲቭ አለን ማለት ነው።
በአሁኑ ሰዓት በማህበራችን ውስጥ ምን ያክል ሴቶች ተሳታፊ ናቸው? ለወደፊቱ ልታደርጓቸው ልትፈጽሟቸው የምትፈልጓቸው ግቦችስ ምንድን ናቸው?
በአሁኑ ሰዓት ማህበራችን ከ200 በላይ ሴት አባላት አሉት። አባሎቻችን ኢነርጂ ዘርፍ ላይ የሚሰሩ ባለሙያዎች፣ ማንኛውም ባክግራውንዳቸው የተለያየ ሊሆን ይችላል። ሃየር ማኔጅመንት ያሉ፣ ሚድል ላይ እንደገና አዲስ ደግሞ የሚገቡ ወደ ሴክተሩ ሴቶች ነው ያሉት ማለት ነው። ወደፊት ልንሰራ የምናስበው በብዛት በተለይ አዳዲስ ወደ ዩኒቨርሲቲ የሚገቡ ወደዚህ ሴክተር መግባት የሚፈልጉ በጣም ብዙ ወጣቶች አሉ። እዛ ላይ በብዛት ልንሰራ እናስባለን። በተለይ አሁን ባልኩት በዚህ በቢዝነስ ኢንኩቤሽን ፕሮግራሙ ጋር እንደገና ቀደም እንዳልኩት ደግሞ ይሄ የኔትወርኪንግ ፕላትፎርማችንን በስፋት ልናደርገው እንፈልጋለን። ምክንያቱም
እጅግ በጣም አመሰግናለሁ ፍላጎት ተስፋዬ። የኢትዮጵያ ሴቶች በኃይል ወይም ኢነርጂ ዘርፍ ያላቸውን ተሳትፎ ለማሳደግ የተቋቋመው ኢትዮጵያን ዊሜን ኢነርጂ ኔትወርክ የተሰኘ ተቋም መስራችና ፕሬዚደንት ነች። ስለ ማህበሩ ላካፈልሽን ነገር ሁሉ በእጅጉ አመሰግናለሁ።
እኔም አመሰግናለሁ። መልካም ቀን።
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የዕለቱን ዘገባዎችና መሰናዶዎች እዚህ ላይ ፈጸምን። በነገው ምሽት በመደበኛ መሰናዶው እንጠብቃችኋለን። እናስተናግዳችሁ ያመሸነው ኤደን ገረመውና ኤልያስ አስማረ ነበርን። ሰላም ጤና ይስጥልኝ። ደህና ደሩ።